Voice of America.
ካታር ከጎረቤቶቿ ጋር ለገባችበት የዲፕሎማሲ ቀውስ መፍትሄ ለመፈለግ እየተንቀሳቀሱ ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከካታርና ከቀሩት ከፍተኛ ባለስልጣናት ጋር ከትናንት በስቲያ ማክሰኞ ተገናኝተው መክረዋል። ምንም እንኳን ፕሬዝዳንት ዶናልድ ትራምፕ ካታር ሽብር ፈጠራን በገንዘብ ትደግፋለች ሲሉ ቢከሱም የውጭ ጉዳይ ሚኒስትራቸው ቲለርሰን ግን ወገኖቹ ለንግግር እንዲቀመጡ ነው እየገፋፉ ያሉት። የውጭ ጉዳይ መስሪያ ቤት ሪፖርተራችን ሲንዲ ሴን ያጠናቀረችውን ዘገባ ሰለሞን አባቴ ይዞ ቀርቧል።
መንበረ ርዕሰ ብሔሩን ከተረከቡ ወዲህ የመጀመሪያ በሆነ የውጭ ጉብኝታቸው ሳዑዲ አረቢያን ባለፈው ወር የጎበኙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካታርና የፋርስ ባህረ ሰላጤ ጎረቤቶቿ የገቡበትን ቀውስ ገምግመዋል።
The nation of Qatar, unfortunately, has historically been a funder of terrorism at a very high level. And in the wake of that
Qatar በሚያሳዝን ሁኔታ ለሽብር ፈጠራ የገንዘብ ድጋፍ ሰጪ ሀገር ሆና ቆይታለች። የባህረ ሰላጤ ሀገሮች ትብብር ምክር ቤት ለጉባኤ ከመቀመጡ በፊት መሪዎቹ አንድ ላይ ሆነው በጸባዩዋ ምክንያት ከካታር ጋር ስለመጋጨታቸው ነግረውኛል።
ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ግብጽና ሌሎችም አረብ መንግስታት ከዶሃ ጋር የነበራቸውን ዲፕሎማሲያዊ ግንኙነት አቋርጠው ከካታር ጋር ያሉ የየብስ የአየርና የባህር መገናኛዎችን ሁሉ አቁመዋል። የግጭቱና የግንኙነቶቹ መበላሸት ሰበብ ከሆኑ ጉዳዮች መካከል ካታር ከኢራን ጋር የቅርብ ግንኙነት ፈጥራ የሁከት ቡድኖችንና እንቅስቃሴዎችን ትረዳለች የሚል ይገኝበታል። ዩናይትድ ስቴትስ ኢራቅና ሶሪያ ውስጥ ለምታካሂደው እስላማዊ መንግስት ቡድንን የመውጋት ዘመቻዋ የምትጠቀምበት እዚያው ካታር የሚገኘው የአየር ኃይል መደብ ዋሽንግተን በመካከለኛው ምስራቅ ካሏት የጦር መንደርደሪያዎቿ ሁሉ ግዙፉ ነው። ከካታር የውጭ ጉዳይ ሚኒስትር መሐመድ ቢን አብዱራህማንና የኩዌት የካቢኔ ጉዳዮች ሚኒስትር ዳኢታና የማስተዋወቂያ ተጠባባቂ ሚኒስትር ሼክ መሐመድ አብዱላ ጋር ከትናንት በስቲያ ማክሰኞ የተገናኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በሰጡት መግለጫ ካታር በሳዑዲ አረቢያ በሚመራው የሀገሮች ቡድን የቀረቡላትን 13 ጥያቄዎች ማሟላት እንደሚከብዳት ተቁመዋል። ሆኖም ለድርድርና ለንግግር ግን አሁንም በቂ ሁኔታ እንዳለ ተናግረዋል ሚኒስትር ቲለርሰን።
Our role has been to encourage the parties to get their issues on the table clearly articulated so that those issues can be addressed in some
የኛ ሚና ችግሮች ሁሉ እንዲነሱና ይህንን ውዝግብ ወደ ፍጻሜው የሚያደርስ የመፍትሄ ፍለጋ ሂደት ለመጀመር እንዲቻል ሁሉም ወገኖች ጉዳዮቻቸውን በግልጽ ሁኔታ ወደ ጠረጴዛ እንዲያቀርቡ ማበረታታት ነው።
በሌላ በኩል ግን በግጭቱ ላይ ፕሬዝዳንት ትራምፕና የውጭ ጉዳይ ሚኒስትር ቲለርሰን ያሏቸው የትኩረት አቅጣጫና አካባቢዎች የተለያዩ መሆናቸውን አንጋፋው የዩናይትድ ስቴትስ ዲፕሎማት አለን ካይስዌተር ከቪኦኤ ጋር በተነጋገሩበት ጊዜ አመልክተዋል።
The secretary's stance has been one of a diplomat, of a negotiator.
የሚኒስትሩ አቋም የአንድ ዲፕሎማት የአሸማጋይ አቋም ነው። እርሳቸው ካታራውያኑን ለብዙ አመታት ያውቋቸዋል። ሌሎችንም ወገኖች እንዲሁ በአስሮች ለሚቆጠሩ አመታት ያውቋቸዋል። ስለዚህ ለጉዳዩ መፍትሄ ማስገኘት እንደሚቻል ያስባሉ።
ለመሆኑ ይህ ውዝግብ የአፍሪካ ቀንድ አካባቢዎችን ያሳስብ ይመለከት ይሆን? የዓለም አቀፍ ሰላምና ጸጥታ ጥናትና ምርምር ኤክስፐርቱ ዶክተር ሰለሞን አየለ አሁን ይመለከታል ይላሉ።
በመጀመሪያ ደረጃ አሁን ያልካቸው ነገሮች ያለውን አለመረጋጋት በአካባቢው በተለይ በምስራቅ አፍሪካ አካባቢ አሉታዊ የሆነ አለመረጋጋትን የፈጠረበት ሁኔታ ነው ያለው። ይሄ አሁን የተከስኮ በኤርትራና በጅቡቲ ድንበር መካከል የተፈጠረው ፍጥጫ በአፍሪካ ሀገር በአፍሪካ ህብረት ዘንድ እንዲሁም ደግሞ በዓለም አቀፉ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዘንድ በቅርቡ እየታየ ያለበት ጉዳይ ነው። ይሄ ሁኔታ ወደ ጦርነት ከተሸጋገረ ያለው አስተሳሰብ እዛ ደረጃ ላይ ደርሶ በቀላሉ ሊፈታ ይችላል የሚል ነው። ወይም ደግሞ ባይፈታም አትሊስት ሙሉ በሙሉ ወደ ጦርነት ይገባል የሚል እምነት የለም። ግን ወደ ጥቃት ከተሄደ በአካባቢው ሀገራት ላይ ከፍተኛ የሆነ ውጥረት እና ጫና ነው የሚፈጥረው። በአካባቢው ሀገሮች ላይ ብቻ ደግሞ የሚወሰን ነገር አይሆን። ጅቡቲ ላይ የተለያዩ ታላላቅ ሀገራት የጦር ሰራዊት ሰፈራ መንደር የመሰረቱበት ሁኔታ ነው ያለው እና ይሄ ነገር ወደ ጦርነት ደረጃ ከደረሰ እነዚህ አገሮች ዝም ብለው ቆመው የሚያዩበት ሁኔታ በጣም ዝቅ ያለ የሚሆነው። ያ ደግሞ ጉዳዩን ዓለም አቀፋዊ እንዲያገኝ የሚያደርግበት ሁኔታ ነው ያለው። ኢትዮጵያ ደግሞ የጅቡቲን ወደብ እንደ ዋነኛ የዓለም አቀፍ ንግድ እና የባህር በር እና የባህር ንግድ መዳረሻ አድርጋ እንደምትጠቀመው መጠን በዛ ላይ የሚኖረው ማንኛውም አሉታዊ ተጽዕኖ ቀጥታ የሀገሪቷን ናሽናል ኢንትረስት አሉታዊ ተጽዕኖ የሚያመጣበት ሁኔታ ነው የሚሆነው።
እና በምን ደረጃ ነው ኢትዮጵያ የምትሳብ የሚመስሎት በዚህ ጉዳይ ውስጥ?
ማለት አሁን ባለው ሁኔታ የጅቡቲን የባህር በር በመጠቀም ዙሪያ አሉታዊ ተጽዕኖ ካመጣ በቀጥታ የሀገሪቷን ናሽናል ኢንትረስት አፌክት የሚያደርግበት ሁኔታ ነው። ስለዚህ ያን እንዳይሆን በማድረግ ረገድ እንቅስቃሴ መደረጉ የሚቀር አይመስለኝም።
ምን ማለት ሆነው? የጸጥታ
ከጅቡቲ ጋር ወይም ደግሞ ከሌሎች በአፍሪካ ህብረት ደረጃ የሚሆን በዓለም አቀፉ የተባበሩ መንግስታት ደረጃ ይሄ ነገር ወደ ከፋ የጦርነት ደረጃ እንዳይደርስ እንቅስቃሴ እንዲደረግ ጥረት ይደረጋል። ኦልሬዲም እየተደረገ ነው ብዬ ነው። ምክንያቱም አደጋው እና የአደጋው ኮንስኮንስ በጣም የከፋ ስለሚሆን እንደዛ ነው የሚታየው። አሁን ያለው ቅድም እንደገለጹት ምንድን ነው በተለያዩ ምክንያቶች ወደዛ ደረጃ ይደርሳል የሚል እምነት የለም። ጥያቄው የሚጠየቀው ምንድን ነው ወደዛ ደረጃ ቢደረስ ምን ለማግኘት ምን ጥቅም ነው የሚገኘው? ወደ ጦርነት ደረጃ ይሄ መፋጠጥ ቢደርስ ምን ጥቅም ማን ያገኛል? ያ ጥቅምስ ሊገኝ ይችላል የሚለውን ከታሰበ ቢታሰብ ያ ራሽናል የሆነ እንትን ነው እንግዲህ ምንም ጥቅም ማንም ያገኛል የሚል ራሽናል የሆነ ካልኩሌሽን የለም። እንዲሁም ጉዳት ነው የሚመጣው የሚል ነገር ነው ያለው።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄደር ኖወርት በሰጡት መግለጫ ዩናይትድ ስቴትስ ድርድሮቹን ለማመቻቸት እንደምትችል ገልጸው አለመግባባቶቻቸውን የመፍታቱ ስራ ግን የራሳቸው የፋርስ ባህረ ሰላጤ ሀገሮች ጉዳይ ነው ብለዋል።